እንደምን አመሻችሁ።
ኤፌሶን ምዕራፍ 5 ከቁጥር 21 ጀምሮ እስከ ቁጥር 24 ድረስ ያለውን እናነባለን። ኤፌሶን ምዕራፍ 5 ከቁጥር 21 ጀምሮ እስከ ቁጥር 24 ድረስ ያለውን አነባለሁ። ከዛ መጨረሻ ላይ ደግሞ ቁጥር 33 የተረፈችን ኦልሞስት ጨርሰናል ማለት ነው። የሚቀጥለው ሳምንት በነገራችን ላይ ምዕራፍ 6 ነው የምንገባው። ዛሬ ምዕራፍ 5 መጨረሻ ነው። የእህቶች ነገር አጭር ስለሆነ ባጭሩ ለመጨረስ ነው እንጂ የቆምኩት ኦሬዲ ገብቷቸዋል ምን እንደሚባል፣ ግን ትንሽ ሃይላይት ለመስጠት ያህል ነው። ቁጥር 21 እስከ 24 ድረስና ቁጥር 33ን ወረድ ብለን እናነብና ከዛ የጌታን ቃል እንካፈላለን። ያው መቆማችን ማይቀር ነው። ምዕራፍ 5 ኤፌሶን ቁጥር 21 እስከ 24 እንደን አለፍ ብለን ቁጥር 33 ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና፣ ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። ቁጥር 33 ሆኖም ከእናንተ ደግሞ እያንዳንዱ የገዛ ሚስቱን እንዲህ እንደ ራሱ አድርጎ ይውደዳት። ይሄ ከዚህ በፊት አይተነዋል። ሚስቱም ባሏን ትፍራ ይላል። አጭር ጸሎት ጸልየን እንጀምራለን። ጌታችን ሆይ እንደዚህ በተመቸ ሁኔታ ቃልህን በአደባባይ እየተገናኘን መማርም ማስተማርም የማንችልባቸው ጊዜያት በዚህ አገር ነበሩ። እነሱን አሳልፈህ እግዚአብሔር አምላካችን በግልጽ እንደዚህ እየተገናኘን በሚመች ሁኔታ ቃልህን እንድንማር እድል ሰጠህን፣ በር ከፈትክልን፣ እናመሰግንሃለን። ጌታ እግዚአብሔር ሆይ ስለ ቤተ ክርስቲያንህ እናመሰግንሃለን። እዚህ ስለ ተሰባሰቡ ቅዱሳን ወንድሞቼና እህቶቼ አመሰግንሃለሁ። ጌታ ሆይ ስለ እያንዳንዳቸው፣ ስለ አገልግሎቶቻችን በቤተ ክርስቲያንህ ውስጥ ቤትህን ለማነጽ ጌታ እግዚአብሔር ሆይ ስለምትጠቀምባቸው ስለ እያንዳንዱ ሕያዋን ድንጋዮች ስለሆኑ የቤተ መቅደስ መስሪያ ስለሆኑ ወንድሞቼና እህቶች አመሰግንሃለሁ። ጌታ እግዚአብሔር ሆይ ዛሬ በፊት የቆምነው ስለ ብዙ ምሕረትህ ነው። በመካከላችን አለህ፣ እናመሰግንሃለን። ጌታ እግዚአብሔር ሆይ ያነበብናቸውን እነኚህ ሕያው የሆኑ ቃላቶችህን መረዳት የምንችልበት ጌታ እግዚአብሔር ሆይ ልብ እንዲሰጠን እጸልያለሁ። እኔ መናገር የምችልበት ጥበብና እውቀት የራሴ የሆነ የለኝም። ጌታ እግዚአብሔር ሆይ ካንተ ዘንድ የሆነ እንዲሰጠኝ እጸልያለሁ። ጌታ እግዚአብሔር ሆይ ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ በቃልህ ተጽፏል። ጌታ ሆይ በጣም ብዙ ድምፆች ነው ያሉት ስለ ሁሉ ነገር በዚህ ዘመን። ጌታ እግዚአብሔር ሆይ ያንተ ድምፅ ነው ዋናው፣ ያንተ አስተያየት ነው ዋናው። ጌታ እግዚአብሔር ሆይና ያንተ ሐሳብ በመካከላችን እንዲመጣ እንድታስተምረን ራስህ እንጸልያለን። ቅዱሱ መንፈስህ በመካከላችን ይመላለስ። ጌታ እግዚአብሔር ሆይ የተከፈተ ልብ ለእያንዳንዳችን ስጠን። ቃልህ ባለሥልጣናችን ነው። ለአንተ የሚገዛ ልብ ስጠን። ትሑት የሆነ ልብ ስጠን። ቃልህን ሲሪየስሊ የሚወስድ ሰው አድርገን ጌታ ሆይ ዛሬ ድምፁን ብትሰሙ ልባችሁን እልከኞች አታድርጉ ተብሎ በቃልህ ተጽፏል። እልከኛ ልባችን ከእኛ ይወገድልን። ጌታ ትሑት የሆነ ልብን ለእያንዳንዳችን ስጠን። ክብር ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን። የኤፌሶን ምዕራፍ 5 መጨረሻ ላይ ነው ዛሬ የደረስነው። ኤፌሶን ምዕራፍ 5 እንግዲህ ከኤፌሶን ምዕራፍ 4 ቁጥር 1 ጀምሮ እየተንደረደርን የመጣንበት ነው። የክርስትና ሕይወታችን በሁሉ ነገር በመታዘዝ የሚገለጥ ነው። በክርስቶስ ኢየሱስ ያገኘነው አዲስ ሕይወት ሁሉን ነገር ይነካል፣ ኢንክሉዲንግ ቤታችንን፣ ትዳራችንን ይነካል ነው እሱ ነው ዋናው ትምህርት የነበረው። እና ጌታን ሰው ከተቀበለ ሁሉ ነገሩ ነው የሚለወጠው። ክርስቶስን ካገኘ ሰው አስተሳሰቡ ይቀየራል፣ ቤቱ ይቀየራል፣ the way we see things ሁሉ ነገር ይቀየራል። እሱን እየተማርን የመጣለው መጨረሻ ላይ መንፈስ ይሙላባችሁ፣ በወይን ጠጅ አትስከሩ ነው። ሰው በመንፈስ የተሞላ ህይወት ይኑራችሁ ነው። በመንፈስ የተሞላ ህይወት ምን ይመስላል ነው። ከዛ በኋላ በመንፈስ የተሞላ ህይወት በምን ይታወቃል? በጣም ብዙ ጊዜ በተደጋጋሚ ተናግሬያለሁ። በመንፈስ ቅዱስ የመሞላት ብቸኛው ምልክት በልሳን መናገር አይደለም። የመንፈስ ቅዱስ ሙላት ምልክቶች በጣም ብዙ ናቸው። ከምልክቶቹ መካከል አንዱ ቤት ነው። ትዳር ውስጥ ያለን ፋንክሽን በመንፈስ የተሞላ ባል ያስታውቃል። በመንፈስ የተሞላች ሚስት ታስታውቃለች። ኳሊቲ ያላቸው እነሱ ነው ለማየት የሞከር ነው። አስቀድመን ያነሳ ነው ጋብቻ ክቡር ነው፣ መኝታው ንጹህ ነው፣ የተከበረ ነው፣ የሚስጥር ታላቅ ነው። ከዛ ቀጥሎ ከታች ጀምሮ ነው ወደ ላይ እየመጣን ያለ ነው ያነሳ ነው የባሎችን ኃላፊነት ነው። ብዙዎቻችሁ ከሚስቶች እንደምጀምር ጠብቃችሁ እንደምንም ብላችሁ ሚስቶቻችሁን ይዛችሁ እንደመጣችሁ ሰምቻለሁ። የዛሬ 3 ሳምንት ከባሎች ነው የጀመርነው። የባሎች ኃላፊነት ምንድን ነው? ባጭሩ በተደጋጋሚ ብዙ ተመረነዋል። ባል ለማይገባው የሚሰጠውን አይነት ፍቅር ለሚስቱ ይስጥ ነው። ለማይገባው ሰው አጋፔ ፍቅር ነው። ባሎች ሚስቶቻችሁን ውደዱ እንደ ኢየሱስ አርጋችሁ። ኢየሱስ ክርስቶስ ቤተክርስቲያኑን እንደወደደ ራሱን አሳልፎ እንደሰጠ አርጋችሁ ሚስቶቻችሁን ውደዱ። ያልተሰጠንን ማሰብ የለብንም፣ የተሰጠንን ነው ማሰብ ያለብን። የተሰጠን ዝም ብሎ መውደድ ነው። ሌላው ይመጣል፣ የዛሬው ይመጣል። እኛ ውደዱ ነው፣ ግዙ አልተባልንም። በቃ ውደዱ ነው። እንወዳለን እንደ ክርስቶስ አርገን፣ እሱ ነው የተማርነው። ዛሬ የደረስነው ሚስቶች ሆይ ነው። ባሎች በዛብን ምናምን ብለዋል። 3 ሳምንት ምንም ማድረግ አልችልም። ጳውሎስ 3 ሳምንት ስለቆየ ነው። 3 ሳምንት የሚፈጅ ማቴሪያል። የሚስቶች ሆይ አንድ ናት። እሷን ዛሬ አይተን ከዛ የሚቀጥለው ሳምንት ምዕራፍ 6ን እንጀምራለን ማለት ነው። የዛሬ ሴክሽን ግልጽ ነው፣ አጭር ነው። እሱን ኤንፈሳይዝ ለማድረግ ሞክራለሁ። ኤፌሶ ምዕራፍ 5 ቁጥር 22 ጀምሮ እስከ 24 ድረስ ያለው ነው ስፔሲፊክሊ ማለት ነው። ቁጥር 22 ጀምሮ እስከ ቁጥር 24 ድረስ ያለው ነው። ግልጽ ነው፣ አጭር ነው። የሚስቶች ሚና በቤት ውስጥ ነው። የሚስቶች ሮል በትዳር ውስጥ ነው። ባሎች ውደዱ ነው። ሚስቶችስ? ይሄ ለሁላችን ጠቃሚ ነው። ላገባነውም ላላገባነውም ለምትንደረደሩም በጣም አስፈላጊ ነው። ምንድን ነው የሚስቶች ሚና በጋብቻ ውስጥ? የተሰጣቸው ሚና ምንድን ነው? እሱን ነው ለማየት የምንሞክረው። ቀላል ነው፣ በጣም አጭር ነው። እሱን ለማየት እንሞክራለን። 3 ነገሮችን እንድናይ ነው ከእግዚአብሔር ቃል የማስበው ዛሬ ማታ። አንደኛ ትእዛዙን ለማየት እንሞክራለን። ምንድን ነው የታዘዛችሁት ሚስቶች ሆይ? ትእዛዙን በጥሬው ለማየት እንሞክራለን። ምንድን ነው የሚስቶች ሮል? የታዘዙ ትእዛዝ፣ እሱን ለማየት እንሞክራለን። ሁለተኛ አይነቱን ለማየት እንሞክራለን፣ ኳሊቲውን ማለት ነው። በነገራችን ላይ ለባሎችም እንደዚህ ነው ያነሳ ነው። ትእዛዙ ምንድን ነው? ውደዱ። አይነቱ ምን አይነት ነው? ክርስቶስ ቤተክርስቲያንን የወደደበት አይነት። ትዝ ይላችሁ እንደሆነ ነው እኔ ብቻ ነኝ ትዝ የሚለኝ? ታሴት ኤግዛክትሊ ዘሴም አፕሮች እንዲኖረን ነው የማስበው። ትእዛዙ ምንድን ነው? አንድ። አይነቱ ምንድን ነው? ኳሊቲ ኳሊቲቲቭ የሆነ ማለት ነው። እንዴን ሶስተኛውና ትንሽ እግዚአብሔር ቢረዳን ትንሽ ጊዜ ለማጥፋት ሞክረው፣ ምክንያቱ ምንድን ነው? የሚስቶች ሚናን በተመለከተ ምንድን ነው የታዘዙት? ምን አይነት ነው? ምክንያቱስ ደግሞ ምንድን ነው? እነኝን ሶስቱን ለማየት እንሞክራለን። መጀመሪያ በክርስቲያን ጋብቻ ውስጥ ባይዘወ ይሄ በጌታ ለሆንን ነው። በጌታ ላልሆናችሁ እኔ ምን ማለት እንደምችል አላውቅም። ከባድ ነዋ። በጌታ ላልሆነ ሰው የሚቻልም አይመስለኝም። በጌታ ያልሆነው ማንነቴ ይሄ ትህትና የለውም፣ ጦረኛ ነው ውስጤ። በጌታ ያልሆነ ማንነታችን አሚን እስካሁን ድረስ ስለ ባሎች የተባለውን አይነት አወዳደድ ሊወዳጅ አጋፔ የትም አይገኝም፣ እግዚአብሔር ጋር ነው። ለክርስቲያን ጋብቻዎች ነው። ጌታን ካላገኛችሁ ጌታን አግኙ ነው መልእክቴ። ጌታን ላገኙ ለክርስቲያን ባልና ሚስት የሚስት ኃላፊነት ጠንካራ ቤተሰብ እንዲኖረን፣ እግዚአብሔርን አክባሪ ቤተሰብ እንዲኖረን፣ ባል ሚስቱን ይውደድ፣ ሚስቱስ ተገዙ ነው። አለቀ። ትእዛዙ ምንድን ነው? የሚስቶች ሚና በጋብቻ ውስጥ ምንድን ነው? መገዛት ለባሎች፣ መገዛት ለባሎች። በጣም ዘመናዊ ያልሆነ ነገር እኮ ነው የሚያስነግረን መጽሐፍ ቅዱስ። ከዘመን ያለፈ ነው ይሄ። በምንም አይነት ዘመን አይሻርም። የእግዚአብሔር ድንጋጌ ነው። የፈጣሪ ነው። ጋብቻን የፈጠረው እሱ ነው። ወንድነትን ሴትነትን የፈጠረው እሱ ነው። ባል ሚስቱን ይውደድ፣ ሚስት ለባል ትገዛ፣ ተገዙ። ላንብበላችሁ። መጀመሪያ የራሴ ቃል እንዳይመስላችሁ፣ ሳነብ ሰምታችሁኝ ይሆናል። መጀመሪያ ደረጃ ሁሉ ነገር የሚፈልቀው ከቁጥር 21 ነው። አይታችሁት ከሆነ ቁጥር 21 አንዳችሁ ለሌላችሁ በክርስቶስ ፍርሃት የተገዛችሁ። የክርስቲያን ኮሚኒቲ ለመገዛት የፈጠነ ነው። ባይ ዘ ወይ ማን ነው እሱ ምናምን ከማለት አይጀምርም። በመንፈስ የተሞላ ህይወት ለመገዛት የሚሮጥ ነው። በመንፈስ ሰው ተሞልቶ ትዕቢተኛ ሊሆን አይችልም። ይህን ስላየ ነው አልደጋገምባችሁም፣ እንዳይሰለቻችሁ። በመንፈስ ቅዱስ ተሞልቶ ትዕቢተኛ ሊሆን አይችልም። መንፈስ ቅዱስ በውስጣችን ሲኖር ትህትናን፣ የክርስቶስን ትህትናን በውስጣችን ስለሚያመጣ ማለት ነው። እያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። ፓርቲኩላሪ ደግሞ ይመጣና ሚስቶች፣ በነገራችን ላይ ወደ ልጆች ምናምን የሚገባ ኔክስት ዊክ እንዳትቀሩ፣ ሚስቶች ለባሎቻችሁ እያያችሁ እዛው ላይ ዛሬ ምንም ኤክስኪውዝም የለም ባይብል ስላለ፣ ተገዙ ተገዙ ተገዙ። ትንሽ ወረድ እንበል። ቁጥር 24 ቤተ ክርስቲያን ለክርስቶስ እንደምትገዛ መገዛት መጣላችሁ እንደገና ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ ሚስቶች ለባሎቻቸው ይገዙ በቀጥታ አድሬስ ያረጋችኋል ሚስቶች ሆይ ለባሎቻችሁ ተገዙ ኢንዳይሬክትሊ ሚስቶች ለባሎቻቸው በሁሉ ይገዙ እን መጨረሻ ላይ ስትመጡ ያረበው ነው ቁጥር 33 ያንዳንዱ የገዛ ሚስቱን ይውደዳት እንዲህ አርጎ እን ሚስትም ባሏን ትፍራ ትፍራ የክርስቶስ ፍርሃትን ስናነሳ አንስተነው ነበር ትፍራ እንዲሁ ዝም ብሎ ትንቀጥቀጥ በቃ ሲል መግቢያ ተጣ አይደለም you know ሳረለም ትፍራ ታክብር ነው ሪስፔክት ነው አዲሱ መደበኛ ትርጉም አይታችሁ ከሆነ ሚስትም ባሏን ታክብር ነው ባል ሚስቱን ይውደድ ሚስት ባሏን ታክብር የሚስቶች ኃላፊነት በጋብቻ ውስጥ ምን ይመስላል መገዛት ለባሎች መገዛት ምን ማለት ነው መገዛት የጨነቃቸው ትርጓሚዎች መከራ ይበላሉ ዘመናዊ ለማረክ ትገዛ ማለት እኮ ምናም ይላል ምንም የለውም ትገዛ ነው ምንም የለውም ቃሉ በጥሬው እንደምታነቡት ነው ተቀራራቢ ቃል ለማግኘት ሁሉ ያስቸግራል ምን ማለት ነው ትገዛ ቃሉ መሰረቱ ምንጩ ትገዛ መገዛት ተገዙ ምንጩ የሚሊተሪ ቃል ነው ሚሊተሪ የነበራችሁ ሰዎች ትንሽ ስለ ሚሊተሪ የምታውቁ ሰዎች ታውቁታላችሁ በመገዛዛት ላይ ተመሰረተ ነው የሚሊተሪ ጥንካሬ የመገዛዛት ኦርደር መኖሩ ነው 10 አለቃ አለ የ10 አለቃ የመቶ የ50 አለቃ አለ የመቶ አለቃ አለ የሺህ አለቃ አለ አለቃ አለ ወታደር አለ መሪ አለ ተመሪ አለ የተደራጀ ነው ውትድርና የተደራጀ ነው በምን ላይ ተደራጀ እያንዳንዱ ማን ከላይ እንዳለ ያውቃል የበላይ አለ የበታች አለ እሱን ቃል ነው መዞ የታችኛው ለላይኛው የታችኛው መዋቅር ላይ ያለው ለላይኛው ይገዛል በመገዛት ነው አደርግ ሲለው ያደርጋል አታደርግ ሲለው አያደርግም በአመራር ስር ነው በስልጣን ስር ነው እሱን ቃል አምጥቶ ነው ተገዛዙ በነገራችን ላይ ለሚስቶች ብቻ ሳይሆን ተገዛዙ ተገዙ የሚለው ቃል ለስልጣን ለሐላፊነት ለአመራር ራስን መስጠት ማለት ነው ይሄ ነው በአመራር ስር መሆን ማለት ነው በአመራር ስር መሆን ነው በስልጣን ስር ነው ሶ ለባሎች የተሰጠ ስልጣን አለ ሐላፊነት አለ አመራር አለ ሚስቶች ምን ያርጉ ለባል ለተሾመው ለተሾሚው በኃላፊነት ስር በስልጣን ስር መሆናቸውን አውቀው ለዚያ ስልጣን ይገዙ ነው ናው ትንሽ ለመለሳችሁ ነው ወደዋላ ቁጥር 21ን ስላየን እርስ በርሳችሁ የምትገዛዙ ሁኑ የሚለውን ስናይ አይተናል መገዛት የእግዚአብሔር ሥርዓት ነው ማለት ማይገዛ የለም አሁን በቤቱ ስላየን ነው እንጂ በሁሉ ቦታ ላይ እግዚአብሔር ፍጥረት ዓለሙን የሚያስተዳድረው በመገዛት ፕሪንሲፕል ነው በስልጣን ነው እሱ አስቀድሞ የሁሉ የበላይ ነው የሁሉ ገዢ ነው በነገራችን ላይ አላወቃችሁ እንደሆነ ኢየሱስ ጌታ ነው ምንለው ለሱ ነው እግዚአብሔር የሁሉ ገዢ ነው ፍጥረት ዓለሙ በሙሉ ይገዛለታል አሜን እንኳንም ለኛ ለራሳችን አልተወን አይገርማችሁም ጠዋት ጠዋት እየተነሳን የተስማማነውን ቢያረግ ኖሮ አንስማማም ነበር ምንም ነገር አይሆንም ነበር ዓለምን ለኛ ቢተዋት ኖሮ በጣም ፍራስትሬቲንግ ነበር የማናችን ሐሳብ ይሆናል ነገ ጠዋት እንነሳ መረም ጥጭ ብሎ ባለ ስልጣኑ በሰማይ የሚወደውን ያረጋል በሰማይና በምድር የወደደውን ያደርጋል ይላል በሰማይና በምድር የወደደውን ያደርጋል and then ultimately ደግሞ ዓለምን እሱ ወደ አየላት ነው የሚወስዳት እኛ ብንሰበሰብ እኛ ብንንጫጫ አቅጣጫ ይቀየር ቢባል አይቀይርም እሱ ወደ አሰበላት ይወስዳታል ወደ ፍጻሜዋ ይወስዳታል ለምን እግዚአብሔር ገዢ ነው ፍጥረት ዓለሙ ተገዢ ነው ፍጥረት ሁሉ ይገዛለታል በነገራችን ላይ ሰው ብቻ ሳይሆን ፍጥረት ሁሉ ይገዛለታል እንዴት ነው እግዚአብሔር ዓለሙን የሚያስተዳድረው በመግዛት ፍጥረት ዓለሙ ምን ያረጋል ይገዛል ሶ ኦርደር የእግዚአብሔር ነው መግዛት መገዛት የእግዚአብሔር ነው ነው ዛሬ ሚስቶች ወይ በቃ ይመቻቹ ግን ስሙኝ መገዛት መገዛት በማንነት ማነስን አያመለክትም። በጣም ብዙ ሚስቶች መገዛት የሚያነጫነጫቸው ከሱ በምን አንሳለው ነው። በምንም ለመገዛት ማነስ የለባችሁ። መገዛት ማነስን አያመለክትም። ለምን? የባልና የሚስት ክብርና ዋጋ አንድ ነው። የባልና የሚስት ክብር፣ የባልና የሚስት ዋጋ አንድ ነው። ይሄን በጣም ኤሌመንታሪ ነው፣ ግን እንድደግሞ ፍቀዱልኝ። ባልና ሚስትን ሲፈጥር እግዚአብሔር እኩል አድርጎ ነው። ባልና ሚስት እኩል ነው? አብሶሉትሊ። በወንድና በሴት መካከል የማንነት ልዩነት የለም? የለም። ወንድም ሰው ሴትም ሰው ሂዩማን ነው። ወንድ የበለጠ ሰው አይደለም። ሴት ያነሰች ሰው አይደለች። ሰው እኩል ነው ዋጋው። በምን እናውቃለን? በፍጥረት እግዚአብሔር ሲፈጥር ሰውን አንድ አይነት ዋጋ ሰጥቶ ነው የፈጠረው። ለማለሳችሁ ነው ወደኋላ ወደ ዘፍጥረት እኔ አነብላችኋለሁ። ዘፍጥረት 1:27 በተደጋጋሚ አንስተናል። ይሄን እግዚአብሔር ሰውን በመልኩ ፈጠረው ይላል። የሰው ዋጋ ምንድነው? መልኩ የእግዚአብሔር አምሳል። እግዚአብሔርም ሰውን በመልኩ ፈጠረ ይልና ተመልከቱ፣ እዚያው ላይ እግዚአብሔርም ሰውን በመልኩ ፈጠረ ይልና በእግዚአብሔር መልክ ፈጠረው ይላል። የእግዚአብሔር አምሳል ተሸካሚ ነው። የእግዚአብሔር ክብር ሪፍሌክተር ነው። በእግዚአብሔር መልክ ልክ ነው የተሰራው። ማን? ሰው ይልና ተመልከቱ፣ በእግዚአብሔር መልክ ፈጠረው ይልና ወንድና ሴት አድርጎ ፈጠራቸው። ሰው ነው የሁለቱ። ሰው በእግዚአብሔር አምሳል ተፈጠረ፣ በአምሳሉ ፈጠረው የሰውን ልጅ፣ ወንድና ሴት አድርጎ ፈጠረ። ልዩ ልዩ ናቸው፣ ዋጋቸው ግን አንድ ነው። ልዩ ልዩ ናቸው፣ ዋጋቸው አንድ ነው። ልዩ ልዩነታቸው ምንድን ነው? ወንድነት፣ ሴትነት። ወንድና ሴት የፈጠረው እግዚአብሔር ነው። ወንድና ሴትን ግን ሲፈጥር እግዚአብሔር ሰው ልኩ አምሳሌ ይሁን ብሎ ነው። ሰው ወንድም ሴትም መለኪያቸው ስራቸው አይደለም። መለኪያቸው የእግዚአብሔር አምሳል ነው። እግዚአብሔር በክብር የፈጠረው እስትንፋስን ያስቀመጠበት በሀገራችን ብዙ ጊዜ እንደሚባለው ባሪያ ስላሴ የተፈጠረ ወንድም ሴትም ማለት ነው። እኩል ናቸው። ይህን በደንብ ስሙኝ። በመጀመሪያው ፍጥረት ብቻ ሳይሆን በዳግም ፍጥረት ራሱ ዳግም ልደትም ወንድና ሴትን እኩል የገለጸ ነው። በአዲሱ ማህበረሰብ ውስጥም መበላለጥ የለም። የማንነት መበላለጥ የለም። ኤፌሶን 4:24 አይተነዋል። ይሄ አንድ አዲስ ሰው ነው የፈጠረው እግዚአብሔር። ጌታ ይመስገን። አንድ አዲስ ሰው ምንድን ነን እኛ? አዲስ ሰው። ማን ይበልጣል? ማንም። ሶ በመጀመሪያው ፍጥረት ፊዚካል ክሪኤሽን ቁሳዊውን ዓለም ሲፈጥረውም ባልና ሚስት እኩል የእግዚአብሔር አምሳል ተሸካሚ ናቸው። አዲሱን ማንነት ሲሰጠን በክርስቶስ ኢየሱስም እኩል አዲስ ሰው ናቸው። ክርስቶስ የሞተላቸው የእግዚአብሔር አምሳል ተሸካሚዎች፣ በመንፈሱ የተሞሉ አዲስ ፍጥረትነትን የተቀበሉ እኩል አዲስ ሰው ናቸው። የማንነት መበላለጥ የለም። ሶ መገዛት ማነስን አያመለክትም። መግዛትም ወንድሞች ሆይ መብለጥን አያመለክትም። ምንድን ነው ታዲያ የሚያመለክተው? የተግባርና የኃላፊነት ልዩነት ነው የሚያሳየው። የኃላፊነት ልዩ የተግባር ልዩነት። ይቅርታ ስለ እንግሊዝኛው አንዳንድ ቴክኒካል ስለሆነ ነው እንግሊዝኛ የምጠቀመው እንጂ እንግሊዝኛ ከአማርኛ ስለሚበልጥ አይደለም። ቴክኒካሊ አንዳንድ ጊዜ የመጽሐፍ ቅዱስ አዋቂዎች ሲናገሩ ፋንክሽናል ሰቦርዲኔሽን በኦንቶሎጂካል ኢኳሊቲ ነው ይላሉ። ደግሞ አለ ኦንቶሎጂካሊ በማንነት ማንነት ማለት ኦንቶሎጂ ኦንቶሎጂካሊ ኢኳል ሆነው እኩል ኦንቶሎጂካሊ ኢኳል ግን ፋንክሽናሊ ሰቦርዲኔት ነው። በማንነት እኩል በተግባር መገዛት ነው። በማንነት ዝቅ ያለ የለም። ከሰው በታች አለ የለም። ከሰው በላይ አለ የለም። ምንድነን? ሰው ኦንቶሎጂ ነው። በማንነት እኩል በፋንክሽን በተግባር ግን ሰቦርዲኔሽን አለ። በተግባር መገዛት በማንነት ማነስን ሪኳየር አያደርግም። በነገራችን ላይ እንመጣበታለን፣ አሰሪና ሰራተኛ ጋር ስንመጣ የቤት ውስጥ ሰራተኞቻቸውን እንደ ሰው ማያዩ በጣም ብዙ ክርስቲያኖች አሉ። እነሱ ብለን ራሱ ስለ እነሱ ነው የምናወራው። ባንች ኦፍ ሌላ እግዚአብሔር ፍጥረት የተፈጠረ ይመስል ተግባራቸው ያነሰ ስለመሰለን እንደ ሰው ማናስተዳድር ብዙ ሰዎች አለን። ተግባር ቤት መጥረግ ይሁን፣ ተግባር የሆነ ዙፋን ላይ መቀመጥ ይሁን፣ ሰው ሰው ነው። ጎዳና ላይ ያለው ሰው እና ትልቁ ቤተ መንግስት ውስጥ ያለው ሰው ሰው ነው፣ እኩል ነው። የእግዚአብሔር አምሳል ነዋ። መንገድ ላይ ተኝቶ ስታዩት የእግዚአብሔር አምሳል መንገድ ላይ ተኝቶ ነው። ቤተ መንግስት ውስጥ ስታዩት የእግዚአብሔር አምሳል ቤተ መንግስት ውስጥ እና እኩል ናቸው። አብሶሉትሊ ተግባራቸው የተለያየ ነው፣ ሰው ግን እኩል ነው። ዝቅ ብሎ መገዛት በማንነት ማነስን አያመለክትም። ፋንክሽን ነው የሚያሳየው። ይህን በምን ምሳሌ እናስረዳ ሲባል በጣም ቀላል ምሳሌ አለ። ስሉስ እግዚአብሔር፣ ስሉስ እግዚአብሔር ትራዩን ጋድ። ፊልጵስዩስ ምዕራፍ ሁለት ይህንን አይደለም የሚያወራው? ከአምላክ ጋር በትክክል ያለው ክርስቶስ አብ ወልድ መንፈስ ቅዱስ በማንነት አንድ። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ማን ነው በጣም አምላክ? እንደዛ አይነት የለም በስሉስ እግዚአብሔር ውስጥ። በተግባርስ የተለያየ ለምሳሌ ምንድን ነው? በመስቀል ላይ በጣም ሲሪየስ ነገር ነው። በመስቀል ላይ መጥቶ መሞት መላክ የወልድ ተግባር ነበር፣ የአብ አልነበረም፣ የወልድ ነው። ስሉስ እግዚአብሔር በሁሉ ነገር ተባብሯል። ወልድ ሲመጣ የተጸነሰው በመንፈስ ቅዱስ ነው፣ ላከኝ የሚለው አብ ነው፣ ተግባሩ ግን የወልድ ነው። በመስቀል ላይ መጥቶ ሞተ። ክርስቶስ መጣ፣ ራሱን ዝቅ አረገ፣ ራሱን ስለኛ ሊሚት አረገ፣ በመካከላችን አደረ፣ ሰው ሆነ፣ የመጨረሻውን የሞት አይነት ሞተ። ይሄ ምኑ ነው? ተግባሩ። ፋንክሽን ኦንቶሎጂካሊስ አምላክ እኔና አብ አንድ ነን ይላል። ከዛስ የላከኝ እሱን ነው፣ እሱን ለማክበር ነው የመጣሁት ይላል። ነውር አይደለም፣ ዝቅታን አያመለክትም። በተግባር መውረድ ይገዛል ይልሃል አንደኛ ቆሮንቶስ ምዕራፍ 15 ለላከው ለአብ ሁሉን ማስገዛት ብቻ ሳይሆን እሱ ይገዛል። አንዳንድ ክርስቲያኖች ይደነግጣሉ። እንዲህ ወልድ ለአብ ይገዛል? ያ አነሰ ማለት አይደለም። ይሲ እኛ እኮ የተማርነው ከባህላችን ነው። አነሰ ማለት አረ ለመገዛት እኮ ማነስ የለብህም። ምሳሌያችን ክርስቶስ አምላክ የሆነ ግን ዝቅ ያለ ፊልጵስዩስ ምዕራፍ ሁለት አክቹሊ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ውስጥ ደግሞ ይሁን። ምንድን ነው እሱ? በእኩልነት በማንነት እኩልነት ግን መገዛት ነው። መገዛት ነው። የቤት ውስጥ አመራርም እንደዚያው ነው። የቤት ውስጥ አመራርም እንደዚያው ነው። አሁን ትንሽ እስካሁን ድረስ ቀበቶ ጠበቅ አድርጉ ነበር ምንለው፣ አሁን መቀነት ጠበቅ ያስፈልጋል። እግዚአብሔር ቤት የሚባለውን ዩኒት ስልጣንንና አመራርን ወስኖ ነው የፈጠረው። ማለት ቤት በየሳምንቱ በድምፅ ብልጫ የሚመረጥ መሪ የለም። ቤት በተራ በተራ ባለስልጣናት አይመራም። ሲሰራው መሪ መርጧል። ማን ነው? ባል እንመጣለን በኋላ። ሚስት በባል ስልጣን ስር ትተዳደር ዘንድ የመምራትን ስልጣን እግዚአብሔር በቤት ውስጥ ለባል ሰጥቷል። ይሄ ማለት ሚስቶች ስማርት ቢሆኑስ? አይ መለኮታዊ ስልጣን መለኪያው ስማርትነስ አይደለም፣ መለኪያው ዲቫይን ኦርደር ነው። እና ስማርት ማለት ሴቶች እንዴት ማለት ሚስቶች ሲገዙ በጣም እኮ ብሪሊያንት ናት። ብሪሊያንት ተገዢ ናት። ሊስን ወንድሞች፣ ሞደርኒቲ እንዳስላችሁ መጠንቀስ ያልተማረ ይገዛ የተማሩ ሴቶች ይግዙ ሚል መጽሐፍ ቅዱስ የለም። ስማርት ሊሆን ይችላል አብሶሉትሊ በጣም ስማርት ሚስቶች አሉ። ባሎቻቸውን በእውቀት የሚያስከነዱ በጥበብ የሚያስከነዱ በማስተዋል የሚያስከነዱ አሽተተው ዲሰርን የሚያረጉ አንዲት ማይት ከፈለጋችሁኛ ቤት ነው። የውነት የውነት ስማርት ሚስቶች አሉ። ኢትስ ኖት አባ ስማርትነስ መለኮታዊ ኦርደር ግን መለኮታዊ ኦርደር ነው። ናው በጣም ስማርት የሆኑ ሚስቶች ትዳራቸውን ያጠርፋሉ ፋንክሽን ያረጋሉ። አብርሽ አንዷን አንስቷት ነበር አብጌል የተባለች አምሮ የጎደለውን ባሏን ያተረፈች አሉ። ተግባር ነው እሱ ፋንክሽን ነው እሱ። አመራር በተመለከተስ ለባሎቻቸው ይገዙ ተገዙ ነው። መሪ ተመሪ የእግዚአብሔር ኦርደር ስለሆነ ከስያራን ከተላለ እግዚአብሔር እያንዳንዱን አሁን ቅድም ፍጥረት ዓለሙን ይገዛል አይደል ያለው ፍጥረት ዓለሙን ይገዛል ብቻ ሳይሆን እያንዳንዱን የህብረተሰብ ዩኒት የሚያስተዳድረው በስልጣን ነው። listen carefully እያንዳንዱን የህብረተሰብ ዩኒት እግዚአብሔር የሚያስተዳድረው በመግዛት መገዛት ህግ ነው። ገዢ አለው ተገዣል። እያንዳንዱ ዩኒት እያንዳንዱ ዩኒት ለምሳሌ ቤት ውስጥ መሪ አለ ተመሪ አለ እንዴት ነው የሚተዳደረው? መሪ ይመራል ተመሪ ይመራል መገዛት አለ። በባልና በሚስት በባልና በሚስት ባሎች አሉ ሚስቶች አሉ ይገዛሉ። ወላጆችና ልጆች ተመርከቶ ገኖች ወላጆችና ልጆች በምን ይተዳደራሉ? ወላጆች አሉ መሪዎች ልጆች አሉ ተመሪዎች። ዲቫይን ኦርደር ነው ይሄ። በዚህ ነው የሚያስተዳድረው እግዚአብሔር ቤትን። ጌቶች አሉ ባሮች አሉ እንመጣባቸው አለ በሚመጡት ሳምንታት ምዕራፍ 6 ላይ አሰሪዎች አሉ አለቆች አሉ and በእነሱ ስር የሚሰሩ ሰራተኞች አሉ። እንቀጥል እንችላለን። ቤተክርስቲያንን እግዚአብሔር የሚያስተዳድረው በሚመሩ መሪዎችና በሚገዙ ተገዥዎች ነው። ዕብራውያን ምዕራፍ 13 ለዋኖቻችሁ ታዘዙና ተገዙ። ዕብራውያን 13 ለዋን ቤተክርስቲያን ለዋኖቻችሁ ታዘዙና ተገዙ። ዋኖች አሉ ቸርች ውስጥ ያ ተመልከቱ። አሁን ያለብን እንዳ ሁሉ እኩል አይደለም እንዴ? ነው ግን ዋኖች አሉ። አዎ በኩሎች መካከል ዋኖች አሉ። በማንነት ይበልጣሉ አይበልጡም። እግዚአብሔር የሰጣቸው ፋንክሽናል ስልጣን ነው። ሶ ቤተክርስቲያን እንዴት ተደራደራለች? ዋኖች አሉ መሪዎች አሉ ተመሪዎች አሉ ንገዛለን ያለ እንግዲህ ይከተላል። ከዛ ሮሜ 13 የመሳሰለው ደግሞ የመጽሐፍ ቅዱስ ክፍል ስታነቡ የህዝብን መሪዎች እግዚአብሔር ህዝብን የሚያስተዳድረው የህዝብ መሪዎችን በየደረጃው በመስጠት ሶ ነፍስ ሁሉ በበላይ ላሉ ባለስልጣናት ትገዛ። ሶ እግዚአብሔር የሚሰጣቸው ስልጣን አለ። ከዛ ከእግዚአብሔር የሚፈልቅ ስልጣን ይገዛሉ። አዎ መግዛት ማለት የፈለጉትን ማረግ አይደለም። መገዛት ማለትም እንደው ሰው የፈለገውን ሲያረጋው የፈለገውን መሆን አይደለም። እሱ ጭቆና ነው። ጭቆናና መግዛት የተለያየ ነው። ሊሚት አለው። ምንድነው ሊሚቱ? ለምሳሌ በመንግስት አስተዳደር ውስጥ በቤተክርስቲያን አስተዳደር ውስጥ you know በቤት አስተዳደር ውስጥ ምንድነው ሊሚቱ? ከእግዚአብሔር ፈቃድ ውጪ የሆነ ነገር ሲሆን እንቢ ብሎ መሰደድ ነው። ሐዋርያቱ ለምሳሌ ሐዋርያ ሥራ ምዕራፍ 5 በሉ ወንጌል አትስበኩ ተባሉ። በዚህ ስም ሁለተኛ እንዳትናገሩ አለዋቸው። ኦቶሪቲስ ሹማምንት ናቸው። ሮሜ 13 ተገዛና ታዘዝ ነው የሚለው። የእግዚአብሔር ቃል ስበክ ነው የሚለው። እንደን ቁጭ አሰብንበት አሉ ማለት ነው። አሰብንበት ይሄ ምርጫውን እናንተን መታዘዝና እግዚአብሔርን መታዘዝ ሆነብን። ሲጋጭ አይሆንም። ሲጋጭ እናንተን መታዘዝና እግዚአብሔርን መታዘዝ ሆነብን። ከሁለቱ አንዱን መርጠናል። እግዚአብሔርን እንታዘዛለን በቃ ነው። ግን እግዚአብሔር እያንዳንዱን ዩኒት የሚያስተዳድረው በስልጣን ነው። ወደ ሁለተኛው መሄድ አልቻልኩም እስካሁን። ትእዛዙ ላይ ነው። ተገዙን እኮ ለማሳመን ነው። እንደዚህ እንደዚህ እስከምትሉ ማሙሻ አቢዩዝ ሲኖርስ በጣም አቢዩዞች አቢዩዚቭ የሆኑ በጣም ሚስቶቻቸውን የሚጨቁኑና እንዳልሆነ ነገር የሚያረጉ ስልጣናቸውን ሚስዩዝ ያረጉ ባሎች እኮ ባለም ላይ ሞልተዋል። yes የተበላሸ ነገር ኦርደርን አያስቀርም። የተበላሸ አለ ወዮ ለሚያበላሸው ወዮ ለአቢዩዘሩ። ስልጣንን ያላግባብ የሚጠቀሙ ባሎች አሉ። እና እኔና እናንተ ተሰብስበን በቃ መገዛት ይቀር ልንል ግን አንችልም። ሶሪ እህ ማለት ቆም ማለት መስላችሁ መኪና ስንነዳ መንገድ ላይ በጣም ስነ ስርዓት የሌላቸው ሾፌሮች ማአት መኪና ዛሬ አጋጭተዋል። እና ጠዋት ተነስተን መኪና መንዳት ይቀር አይባልም። የጠፋውን ያስተካከለን እንቀጥራለን እንጂ መለኮታ ያላፊነት ማ መለኮታ ያላፊነት ሶ አቢዩዝ አለ። እኔ ልክድ አልችልም። እናልባት ቀስ እያለን ንሳን ገባ ይሆናል። ስልጣንን ለማሰቃያ የሚጠቀሙ ባሎች አሉ። ለማሰቃያ ሸክም ለማሸከሚያ አንድ ቀን እዚህ ያነሳሁት ለማሰቃያ ጅራፍ ነው የሚታየኝ። እነሱን ሳስብ የፈለጉትን እያረጉ የሚያሰቃዩ ባል አሉ። እግዚአብሔር የሰጣቸውን ስልጣን ቁጭ ጀብላው ለማዘዝ የሚጠቀሙበት ሰነፍ ባሎች አሉ። አንተን እንደ ማምጪ አንተን እንደ ጋንድር አረ ተንቀሳቀስ ምናም ሲባል ስልጣን እነሱን ሳስብ ዙፋን ነው የሚታየኝ። ምክንያቱም ስልጣን በጣም አቢዩዝድ ነው በብዙ ህብረተሰብ ክፍሎች። እኛም ጋር ሳይኖር አይቀርም። ባለስልጣናት ራሱ አሁን እየተቀየረ እንደሆነ አላውቅም እንጂ የሚቀመጡበት ወንበር ራሱ በጣም የሚመች ነው። በጣም የሚመች ነገር ነው። ስፖንጂ ነገር ነው። ትዝ ይላችኋል? ያ ጥቁር ነው። ላይ ቲቪ ላይ ራሱ ስታያቸው ከነሱ በላይ ተከምሯል። በጣም ክምር ያለ ነው። እና ደወል አለ ቅልልል እያደረጉ የሚጠሩበት ማለት እና ስልጣን ማለት ቁጭ ብለ ማዘዝ ነው። ዳትስ ኖት ስልጣን። ዲቫይን ኦቶሪቲ እሱ አይደለም። ባለስልጣን ስለሆነ በሰማይ ዙፋን ላይ ቁጭ ብለው ያለ አምላክ ነው እንዲህ አምላካችን። ባለስልጣን ስለሆነ አይደል እንደ ወርዶ ያገለገለን። ኢየሱስ ያሳፍራቸዋል። ኢን ዲስ ሴንስ የሰማይ ዙፋኑን ትቶ መጥቷል እንደ ያገለገለን። የሁላችን የበላይና ራስ የሆነው ክርስቶስ ምን አረገ? ወርዶ ያገለገለ። ላለማገልገል፣ ለስንፍና፣ ኃላፊነት ላለመወጣት፣ ሚስቶቻቸውን ለማሰቃየት፣ የፈለጉትን ለማድረግ የሚጠቀሙበት አሉ። የእኛ ምላሽ ምንድን ነው? ዲቫይን የሆነው መለኮታዊ ኦርደር ግን ኦርደር ነው። ምንድን ነው የሚስቶች ኃላፊነት? ተገዙ ተገዙ። ኦርደር አይሻርም። ሪቫይዝ አይደረግም፣ አይከለስም። ጉድለት ቢኖርም እንኳን ማለት የሚስቶች መገዛት በስማም ዛሬ ሳትጣሉኝ አቀሩ ምህቶች የሚስቶች መገዛት ባሎች እንትን ካረጉ አይደለም። ከእግዚአብሔር ፈቃድ ከወጡ ወጡ ነው። ከእግዚአብሔር ቃል ጋር ከተጋጨ ከዛ በመለስ ግን የሚስቶች ኃላፊነት ተገዙ ነው። በመገዛት ነው በመገዛት ነው የተጣመመን ማቃናት የሚቻለው ትዳር ውስጥ። በመገዛት ነው የተበላሸን ማስተካከል የሚቻለው። ናው እኮ ባሎችን ስለ ከረምኩትን እኮ ነው ለእናንተ ምላችሁ። አዲስ ነገር እኮ አይደለም
እንዴ? የእውነት እኮ ነው ማለት
እንደዛ እኮ ነው ስላቸው የነበረው። ፍቅር ጠባይ ላላት ሚስት ብቻ የሚሰጥ አይደለም። እሱማ የእግዚአብሔር አይደለም። ጠባይ ለሌላት ፍቅር ምን ያረጋል? ይለውጣል። ሚስትን አጋፔ ምን ያረጋል? ይለውጣል። መገዛት ምን ያረጋል? ይለውጣል።
አንድ ቃል ላንብብላችሁ ልቤን ስለሚነካኝ፣ አንደኛ ጴጥሮስ ምዕራፍ 3 የባል ጎዶሎ ላለመገዛት ሰበብ ሊሆን አይችልም። የባል ጎዶሎ ላለመገዛት ሰበብ ሊሆን አይገባም። እስቲ ተመልከቱ ምዕራፍ 3 ቁጥር 1
እንዲሁም እናንተ ሚስቶች ሆይ ከባሎቻችሁ አንዳንዱ ለትምህርት የማይታዘዙ ቢኖሩ። አይገርምም? አሉ ማለት ነው። ድሮም ነበሩ፣ ዛሬም አለን። ለትምህርት የማይታዘዙ ቢኖሩ በፍርሃት ያለውን ንጹሑን ኑሯችሁን እየተመለከቱ ያለ ትምህርት በሚስቶቻቸው ኑሮ እንዲገኙ ተገዙላችሁ። ለመስራት ውስጣችን ያለ የሆነ ኢንግሪዲየንት ሳይኖር አይቀርም። ልክ እናንተን እቺ ፍቅር የምትባለው ነገር ገመድ ውስጥ አስገብታ ያዝ እንደምታረጋችሁና እንደምትለውጣችሁ ሚስቶች ሆይ እህቶቼና እህቶቼ እኛም ጋር ሳምሃው እግዚአብሔር የፈጠረው ኦቶሪቴቲቭ የሆነ ማንነት ስላለ እቺ መገዛት ብዙ ነገር ሳታስተካክላቀርም ሽልማት አላት። የሚስቶቻቸው ኑሮ እንዲያገኙ አገርማችሁ የሚስቶቻቸው ኑሮ እንዲያገኙ መታዘዝን እንዲያገኙ እንዲለወጡ ተገዙላቸው። ቁጥር 3 ለእናንተ የውጪ ውበት አይሁን ዋናው ትኩረታችሁ ነው። ለእናንተም ጠጉርን በመሸረብና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጪ የሆነ ሽልማት አይሁንላችሁ። ሽልማት ከፈለጋችሁ ሌላ አለ ነው። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሁንላችሁ። እንዲህ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉት ቅዱሳት ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመው ነበርና ሲገዙ ሥርዓቱን ሲፈጽሙ የእግዚአብሔርን በረከት ተቀብለው ነበርና እንዲሁም ሳራ ለአብርሃም ጌታ ብላ እየጠራችው ታዘዘችለት። መልካም አርጉ፣ ታዘዙ፣ ተገዙ። ትምህርት ላልገባቸው፣ አንደርስታንድ ለማያረጉ ነገር ላልገባቸው፣ ጠባያቸው ለማያምር እንዲስተካከሉ ከፈለጋችሁ ተገዙላችሁ። ኮንዲሽናል አይደለም ነው። ባጭር ጨርሳለሁ ያልኩትን ትዕዛዙ ትዕዛዙ ተገዙ ምን ማለት ነው?
የባሎችን ስልጣን አክብሮ በስልጣን ስር መሆን በመሪ ስር መሆን ይሁንላችሁ።
አይነቱ አሁን የፍቅሩ አይነት ክርስቶስ እንደወደደ አይደል? አይነቱ ባጭሩ
የቤተ ክርስቲያን አይነት የቤተ ክርስቲያን አይነት እግዚአብሔር ቃል ተገዥ ስላለኝ ነው እንጂ በሚል ሳይሆን
አንተ እንኳን ሰው አልነበርክም ምናምን በሚል ሳይሆን በእርርድብን በማለት ሳይሆን በግራምብሊንግ ሳይሆን በተሸናፊነትና በተጨቋኝነት ስሜትም ሳይሆን ምን ይደረጋ እግዚአብሔር ነው ሳይሆን ዱ ኢት ኢን ዌይ ለሚወዳት በደስታ እንደምትገዛው ቤተ ክርስቲያን በፈቃደኝነት መገዛት ክብር ነው። መገዛት ክብር ነው። መገዛት ምላሽ ነው። መገዛት የፍቅር ምላሽ ነው። ላንብብላችሁ ቁጥር 24 ቤተ ክርስቲያን ለክርስቶስ እንደምትገዛ አርጋችሁ ተገዙ። ለክርስቶስ እንደምትገዛ ናው። ይህ ብቻ ሳይሆን ሲጀምር ራሱ በክርስቶስ ፍርሃት ተገዙ። ለምሳሌ ቁጥር 22 ተመልከቱ። ሚስቶች ሆይ ለጌታ እንደምትገዙ አይነት ለጌታ እንደምትገዙ ለባሎቻችሁ ተገዙ። ምን ማለት ነው? ለባል መገዛት ለጌታ ኢየሱስ መገዛት አይነት ነው። ዩር ዱዊንግ ኢት ምክንያቱም የሱ የመለኮት ስልጣን ስለሆነ እማረገው ለጌታ ክብር ነው። መገዛው ለጌታ ክብር ነው። እህቶቼ ስሙኝ፣ መገዛት በቤት ውስጥ ያምልኮ መንገድ ነው። ያምልኮ መንገድ ነው። ለጌታ እንደምትገዙ ነው። The reason ማረገው is ለጌታ እንደሚገባ በክርስቶስ ፍርሃት ቤተ ክርስቲያን ለክርስቶስ እንደምትገዛ ቆላሲያስ ምዕራፍ 3 ቁጥር 18 ሚስቶች ሆይ በጌታ እንደሚገባ ለባሎቻችሁ ተገዙ። በጌታ እንደሚገባ ቤተ ክርስቲያን እንደምትገዛለት። እንዴት ነው ቤተ ክርስቲያን የምትገዛለት? ምዕራፍ 5 ቁጥር 10 እኮ አይተነዋል። በሁሉ ደስ ታሰኘዋለች። አሁን ለመልከቱ ሙሽሪትን ጤናማዋን ማለት ነው። ጤና ቢሷን አላልኩም። ጤናማዋ ቤተ ክርስቲያን እኮ ከጠዋት እስከ ማታ ጭንቀቷ እንዴት አድርጌ ልገዛለት ነው። ወደዳት ራሱን ሰጠ አጣባት ቀደሳት አንድ ቀን ደግሞ የፊት መጨማደድ የሌለባት ሙሽሪት ሊያረጋት ፕላን ውስጥ አስገባት ምላሿ ምንድነው እንዴት አድርጌ ዛሬ ከፍል አርገው እንዴት አርገል ገዛ እንዴት አርገል አስደስተው በሁሉ ሚስቶች ለባሎቻቸው እንዴት ይገዙ በደስታ ያለማጉረምረም በፈቃደኝነት
አይ ቲንክ ለዚ መሰለኝ ለዛሬ ነው ሴቪ ያረኳት ባሎች ሆይ ሚስቶቻችሁን ግዙ ያልተባል ነው ያስገደድን ሳይሆን በውዴታ ከራሳቸው መፍለቅ ስላለበት ኢየሱስ ቤተክርስቲያን ጆሮዋን አንጠልጥሎ አረን ተገጂ ያለ የሚገዛት እንደዛ መትገዙ ካላችሁ ጆቻችሁን አንሱ ጌታ እንድትቀበሉ ካርዶ እንድትሞሉ እናረጋችኋል
ጆሮአችንን ይዞ በልተገዛ ዛሬ አረ ከዚህ በላይ ምን ላርግለት አቃተኝ እንደውም ያቃተን ነው እንጂ ከዚህ በላይ ብንሆንለት ደስ ይለን ነበር በምን ላይ የተመሰረተ ነው ሪስፖንስ በፈቃደኝነት በደስታ ሶ እኛ ለምሳሌ ግዙ ብንባል ይዘን ተገዢ
እንደዚህ አልተጠራችሁ መንገራችን ላይ ባሮች እስከዛሬ ያልነበራችሁ አዲስ ከነበራችሁ
ምንድነው መሆን ያለበት ምላሽ ሚስት ሪስፖንድ ታረጋለች ለቤተክርስቲያን ለክርስቶስ ፍቅር ምላሽ እንደምትሰጥ በሁሉ ማስደሰት አይነቱ ምንድነው ፈቃደኝነት መገዛት በደስታ ምላሽ ለሰውየው ሳይሆን
ለጌታ እንደሚገባ አም ዱዊንግ ኢት ምክንያቱም እግዚአብሔር አምላኬ ሲፈጥረኝ በዚህ መልኩ ፈጠረ ዲቫይን ኦርደር ነው አይ ሪስፔክት በደስታ በፈቃደኝነት የመጨረሻውን ሳትሰሙ መሄድ ስለሌለባችሁ
ምክንያት ለም ኤውሉ ለምን ኤውሉ ማለት ምክንያቱ ባል ስለሚበልጥ
አይ
ሚስት ስለምታንስ
አይ እሱ ቅድም የደመደምን ነው ምንድነው ምክንያቱ ቁጥር 23 ነው ምክንያቱ ሶ ይሄን መሰረዝ እስካልቻልን ድረስ ምንም አማራጭ የላችሁ ቁጥር 23
ምክንያት ለባሎቻችሁ ተገዙ ምክንያት ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን በተመለከተ አዳኙ እንደሆነ
ባል ደግሞ የሚስት ራስ ነውና ከዛ ቀጥሎ ያለው አራት ነጥብ ነው ምንድነው ምክንያቱ
በቤት ውስጥ ባል የሚስት ራስ ነውና ምን ማለት ነው ራስነት መሪነት ነው ራስነት ስልጣን ነው ልክ ክርስቶስ ለቤተ ክርስቲያን ባለ ስልጣኗ እንደሆነ እንደሚመራት እንደሚያስተዳድራት ለባል የተሰጠ ኃላፊነት ነው እግዚአብሔር የቤትን ኃላፊነትና አመራር ሲሰጥ ባል የሚስት ራስ እንዲሆን አርጓልና በኩልነት ግን የተለያየ
ይሄን ወደ ኋላ ሄጃ አላድክማችሁም
በእግዚአብሔር አምሳል ፈጠራቸው ወንድና ሴት አረጋቸው
ይሄ እንግዲህ ሁለተኛ ጢሞቴዎስ አንደኛ ቆሮንቶስ ምዕራፍ 14 እምሳሰሉ ፓሴጅ ልታነቡት ይችላልላችሁ
በአፈጣጠር ኦርደር ራሱ እግዚአብሔር ኢንቴንሽናሊ እንደዛ ነው ያረጋው ወንድና ሴት አርጎ ሰውን ፈጠረ በአምሳሉ አዳምን አረጋው መጀመሪያ ከአዳም አረጋት ቀጥሎ ለአዳም አረጋት ረዳት አንተስ ክሊር በብዙ የመጽሐፍ ቅዱስ ክፍሎች ወንድ አስቀድሞ ተፈጥሯልና ምንም ልናረጋው አንችል ማለት አንዳንድ ሰው መግዛት መገዛት ጳውሎስ ካልቸራሊ በዝባዥ የነበረ ሶሳይቲ ውስጥ ስለኖረ ነው ይላል እንዴ ስንቱን ተጋፍቶ እዚህ ላይ ሲመጣ እንዴት ወገቤን ይላል በክርስቶስ አንድ ነን የሚለው እኮ በጣም ኃይለኛ ነው አንድ አዲስ ሰው ፈጥሯል የሚለው እኮ በጣም ኃይለኛ ነው ወንድና ሴት አንድ ነው የሚለው እኮ በጣም ኃይለኛ ነው
በነገራችን ላይ አንድ ነገር ማሰብ ያለብን ሚስቶች ሆይ ለባሎቻችሁ ተገዙን ነው ያየን ያለነው ሚስቶች ሆይ ለባሎቻችሁ ተገዙ ነው እንጂ ሴቶች ሆይ ለወንዶች ተገዙ አይደለም ይባስ እንዴ ላገኛችሁት ወንድ ሁሉ ስትገዙ እንድትሉ እግዚአብሔር ፈቃድ አይደለም he is not your authority he is not your authority እንደዛ መስላቸው ሰዎች አሉ። በየማህበረሰቡ የሴቶች ጭቆና እንዲስፋፋ እኛ ስለ ሴቶች መጨቆን ማለት መጨቆንም ሳይሆን ስለ ቤት አስተዳደር ነው ይሄ ቤት የተፈጠረው በእግዚአብሔር ስለሆነ መሪ መርጧል ተመሪ መርጧል አስተዳዳሪ መርጧል ተስተዳዳሪ መርጧል አትት እቤት የሶታስ በቃ ወንድ ሁሉ ያንቺ ኦቶሪቲ አይደለም ማስ ኖት በዩኒት 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 ነው ማሰብ ያለብን ቤት ውስጥ እንዴት ነው ቤተ ክርስቲያን ውስጥ እንዴት ነው ሶሳይቲ ውስጥ እንዴት የኛ ኮንቴክስት ቤት ነው በቤት ውስጥ የቤቱ ራስ እንዲሆን እግዚአብሔር አስቀድሞ ያስቀመጠው አዳም ነው ኤፌሶን ምዕራፍ 1 ቁጥር 22 የኢየሱስ ራስነት ምዕራፍ 4 ቁጥር 5 የኢየሱስ ራስነት ልክ እንደዚያ አዳኛዋ ነው ራስዋ ነው ወዳጇ ነው ሚወዳት ነው ልክ የባል ፒክቸር ነው ሚወዳት ነው ራሱን የሰጠ ነው አዳኛዋ ነው ግን ጌታዋ ነው ወገኖቼ እንደዚህ ነበር ከመጀመሪያ ኢየሱስ አሁን ትዳርን በተመለከተ ከመጀመሪያው እንዲህ ያልነበረም ይያራር የሚያስተምረው ከመጀመሪያው እንዲህ ዝብርቅርቁ ይወጣ ልገዛ ትርምስም አልነበረም it was very clear ማለት ነበር መጣች ኦ አጥንቴ ነች ስማ ወጣለት ረዳቱ ሆነች አንድ ላይ ሆነው ፍጥረት ዓለሙን ይገዛሉ ፍጥረት ዓለሙን ሳይሆን እንስሳቱን አከባቢያቸውን ይገዛሉ አንድ ላይ ሆነው ይገዛሉ ግን አዳም አለ ሄዋን አለች አስቀድሞ አለ ቀጥላለች ታንሳለች አታንስም ግን ለአዳም ረዳት እንድትሆን እሱ ራስ እሷ ረዳት እንድትሆን እኔ እግዚአብሔር ዲቫይን ኦርደ ባል የሚስት ራስ ነውና መገዛት በምን ላይ የተመሰረተ ነው ባል የሚስት ራስ ነውና ከፍጥረት ጀምሮ ምክንያቱ እሱ ነው እንዴት ልገዛ ይችላልው ለምን እንደው መገዛው ከሱ የበለጠ ዲግሪ አለኝ አይ ባል የሚስት ራስ ነውና ከሱ የተሻለ ማንበብ ይችላልው ባል የሚስት ራስ ነውና ባንድ በሀብትና በባክግራውንድ በጣም የምበልጥ ሰው ነኝ እኔ የነገስታት ዘር ነኝ ባል welcome to the house welcome to the home ባል በዚች መንግስት ውስጥ ተደንግጓል መሪ ተመርጧል ባል የሚስት ራስ ነው እናትና አባቴ ማን እንደሆነ አጣቀም welcome to this new home ባል የሚስት ራስ እኔ ዘፍጥረት 3 ይመስለኛል በጣም ነገር ያተራመሰው ላምብብላችሁ ዘፍጥረት 3 ደስ ሲል ወረቀቱን ስትገልጡት የለመደባችሁ ዘፍጥረት ምዕራፍ 3 ሰውየውም ያመራር ኃላፊነቱን መወጣት አልቻለም ሴትየዋም የሆነውን ታውቃላችሁ እንደው ላስፈቅድ እንኳን የለበትም በላች አበላች ነው ደን ተተረማመሰ ሁሉ ነገር ላምበብላችሁ አዳም ደን አዳምና ሔዋን በኃጢአት ከወደቁ በኋላ ሰዓታችን እየሄደ ስለሆነ አዳምና ሔዋን በኃጢአት ከወደቁ በኋላ በእግዚአብሔር ቁጣ ስር ሆኑ በቀጥታ የረገመው እግዚአብሔር እባብንና ፍጥረት ዓለሙን ነው ግን ኢንዳይሬክትሊ ብዙ ጣጣ መጣባቸው ውድቀት መጣባቸው የእግዚአብሔር ቁጣ መጣባቸው እግዚአብሔር ወንዱንና ሴቷን ያላቸውን ተመልከቱ እባብን በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ አለው እሱ ራስህን ይቀጠቅጣል የሷ ዘር ማለት ነው አንተም ሰኮናውን ትቀጠቅጣለህ ሶ ዘር ይመጣና ከርሷ አይ ቲንክ ከዛ ቀጥሎ የሚመጡትን በተለይ ደግሞ የሚመጣውን መሲ ክርስቶስን ይመጣና እሱ ራስህን ይቀጠቅጠዋል ማለት ትወልዳለች ማለት ነው ትወልድና ከሷ ዘር አለ ከሷ ዘር የሚወጣው አንተን አናትህን ይቀጠቅጣል እስማ አንተ መስገን ከሷ ዘር የሚወጣው ከሴቲቱ ዘር የሚወጣው አናትህን ይቀጠቅጣል ምን ያሳያችኋል ይሄ እሷ ትወልዳለች ዘር ትተካለች ዘር ይመጣል ከዘሯ መካከል ከሴቲቱ ዘር የሚመጣው አናትህን ይቀጠቅጣል ምንድነው ታዲያ የሷ ላይ የወረደው ቁጣና መርገም እንዳትወልድ አይደለም አወላለዷ ጭንቅ እንዲሆን አረጋው እግዚአብሔር አይገርምም በጸነሽ ጊዜ አንቺ አላት እግዚአብሔር በጸነሽ ጊዜ ጭንቅሽን ስማ እጅግ አበዛዋለሁ ይላል ቀሊል እንዲሆን ነበር ለከ እግዚአብሔር አሰ እጅግ አበዛዋለሁ ምጥ በጣም ብዙ ምጥ እንዲሆን በጭንቅ ተወልጃለሽ አላት። በጭንቅ እንኳን ኢንፋክት አሁን እንደምታውቁት ሴቲቷን ብቻ ሳይሆን ወንዶችንም የሚያስጨንቅ አይነት
ጭንቅ ነው።
በጭንቅ ተወልጃለሽ አለና አንዱ ቁጣ በመጽሐፍ ቅዱስ ተማሪዎች ስቲል በደንብ ለመረዳት ይሞክራሉ። ሶ በደንብ ለመረዳት ምን ሞክረውን ነው እናንተም በደንብ ለመረዳት እንድትሞክሩ በፊታችሁ ማቀርበው ፈቃድሽም ወደ ባልሽ ይሆናል። እኮ የቁጣው እንት ነው። ፈቃድሽም ወደ ባልሽ ይሆናል፣ ግን ምላሹ እርሱም ገዥሽ ይሆናል። እርሱም ገዥሽ ይሆናል። በጣም ቫዮለንት ቃላት ናቸው። በጣም ለምሳሌ ቁጥር 16 ላይ ምን ማለት ነው? ፈቃድሽ ወደ ባልሽ ይሆናል። ቃሉ ሌላ ቦታ ላይ የምታገኙት ዘፍጥረት 4 ላይ ነው። ዘፍጥረት 4 ላይ ነው። በጣም ኔጌቲቭ ቃል ነው። ፈቃድሽ ወደ ባልሽ ይሆናል ማለት በጣም ተወጃለሽ ማለት አይደለም። አንዳንድ ትርጓሚዎች እንዲሁም ሲተረጉሙት ፈቃድሽ ሁልጊዜ የባልሽ ተጻራሪ ይሆናል፣ በተጻረረ ትቆሚያለሽ። ለምን መሰላችሁ? እዚህ ላይ የተጠቀሰው ቃል ዘፍጥረት 4:7 ላይ ተጠቅሷል። ለቃየል አቤልን ከገደለ በኋላ መልካም ብታደርግ ፊትህ የሚበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች፣ ፈቃዷም ወደ አንተ ነው። ዘ ሴም ፈቃድ ነው፣ ኔጌቲቭ ፈቃድ ነው። ፈቃዷም ወደ አንተ ነው ማለት አድብታ መያዝ ነገር ነው። ፈቃዷ ወደ አንተ ነው። ዘ ሴም ቃል ነው እዚህ ያለው። ዘ ሴም ቃል ፈቃድሽ በፍቅር ሴንስ ሳይሆን
ፈቃድሽ በእሱ ተጻራሪ ለመቆም፣ ፈቃድሽ እሱን አድብቶ ለመያዝ፣ ፈቃድሽ አገንስት ሂም። ዮ ኤኮ በጣም ቁጣ ነው፣ እግዚአብሔር ቁጣ ነው።
ከዛ የእሱ ምላሽ ደግሞ ቫዮለንት ይሆናል። በጣም ለካ እሱ ነው የሚያተራምሰን።
ከማን ካንሰል ነ ከማን ናንሰሉ ይሆናል። ፈቃድሽ አገንስት ሂም፣ እሱን መጻረር፣ እሱን መቃወም፣ መጣላት ያልነበረ እስካሁን ድረስ ያልነበረ በሰላም ይኖሩ የነበሩ ወንድና ሴት ሆነው በሰላም ይኖሩ።
አንዳንዱ ነገር እንደውም በአደባባይ ስለማይገለጥ ነው እንጂ ራቁታቸውን ሆነው አይተፋፈሩም ነበር ይላል። ቲንክ አባውት ኢት።
እስከዛ ድረስ ሰላማዊ መተፋፈር የሌለው፣ አሁን ግን ይሄ ኃጢአት አድብቶ ትይዛለች እንደተባለው እንደዛ ይሆናል። ፈቃድሽ እሱም ደግሞ ምላሽ ለመስጠት ቫዮለንት ይሆናል፣ ገዥሽ ይሆናል። እሱ ነው አሁን በሁለተኛው አዳም በክርስቶስ ሪስቶር ለማድረግ እግዚአብሔር እየሰራ ነው እንጂ ቁጣ ነው፣ ፍርድ ነው። ለምን? ባልና ሚስት በመግዛት መገዛት፣ በመምራት መመራት፣ በስልጣን ስር በመተዳደር በሰላም ሳይተፋፈሩ እንዲኖሩ ሆኖ ሳለ ኃጢአት ያመጣው ጣጣ ነው። ይህንን ኦርደር ለማበላሸት ኃጢአት ያመጣው ጣጣና ወንዶች የሚሰጡት ምላሽ ነው እንጂ የእግዚአብሔር መለኮታዊ አሰራር ባል የሚስት ራስ ነው፣ መሪ ነው፣ ኃላፊነት የእርሱ ነው። በሁለተኛው አዳም እግዚአብሔር ሪስቶር ሊያደርገው የተነሳው
ይሄ ነው። እግዚአብሔር የተመሰገነ ይሁን። ሚስቶች ሆይ ለባሎቻችሁ ተገዙ። ምን አይነት አገዛዝ? በደስታና እሺ ጌታዬ፣ ቀጥሎ ምን ላድርግ? ወር ዱ ዩ ዋንት አስ ቱ ጎ? በደስታ ከየት አመጣኸው? ቤተ ክርስቲያን ለክርስቶስ እንደምትገዛው አይነት ቤተክርስቲያን ለክርስቶስ የምትገዛው አይነት በፈቃደኝነት ላይ ተመሰረተ፣ እግዚአብሔርን ለማክበር ለጌታ እንደሚገባ ለጌታ እንደሚሆን አድርጎ ለክርስቶስ እንደሚሆን አድርጎ። ምን ስለሆነ ነው? ባል የሚስት ራስ መሪ አድርጎ እግዚአብሔር ዲቫይን ኦቶሪቲ ስለሰጠ፣ ዲቫይን ኦቶሪቲ ስለሰጠ የሆነ ነገር ነው። በቃ የሆነ ነገር የሆነ ራስ ነው። የሚያደርገውን አያውቅም። የሚያደርገውን የማያውቅ ራስ ነው። እንዴት አድርገን እናሻሽለው ነው እንጂ መሪ ሊሆን አይሻርማ። እንዴት አድርገን እናሻሽለው? ሰውየውን እንዴት አድርገን ጥሩ መሪ እናደርገው? ይሄ እኮ በጣም ጥሩ ነው። ስማርት ከሆናችሁ መሪ ስማርት እንደሆናችሁ ከተሰማችሁ ከባሎቻችሁ በላይ በጣም ጥሩ መሪ እንዲወጣችሁ አድርጓቸው እንጂ እኔ ነኝ አይባልም። በጣም ጥሩ መሪ እንዲሆን፣ በጣም ጥሩ ገዥ እንዲሆን፣ በጣም ጥሩ አስተዳዳሪ እንዲሆን። አቤት ባሎች ባይኖሩ ዛሬ ቤታችሁ እንዲሄድ የምታስብበትን ስማርት ሀሳብ ቀስ አድርገሽ ከእርሱ እንዲመጣ አድርጊ። አይ ነው አለው መንገድ ደሞ አለው አይ ይቻላል እንተን ቢሆን ሲል እየሰጠሽው ነው በቀደም ዲስክራይብ ለማድረግ ቆስለም ይችላል ነው ፕራይቬት ስለሆነ ሌላ ድብቅ ክፍል ውስጥ ስለሚካሄድ አለ በሽክሽክታ የሚገባ አንዳንድ ነገር አስተያየት ነገር ከዛ በነጋታው እንደ ተዛዝ ያቀርባል እሺ እናርገው ስማርት አይቻልልኮ ደሞ ኢየሱስ በጣም ይከብራል ለክርስቶስ ብለን እኮ ነው ለክርስቶስ ዲቫይን ኦርደር ብለን ሶ በጣም 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 ደካማ የሆነን ራሶች አለን አለን ደካማ የሆነን አንዳንድ ብቃት የሌለን አለን አለን የሚስት ኃላፊነት ምን መሆን አለበት አልገዛ ምን ይበልጣለው ሳይሆን ሳምሃው የተሻለ መሪ ቤቱ እንዲኖረው እሱ ነው የሚሻለው ባሏን የምታከብር ሚስት ወላጆቻቸውን የሚያከብሩ ልጆች እናትሆናለች ቀጥሎ ያለው ወላጆቻቸውን የሚያከብሩና የሚታዘዙ ልጆች ከየት ያመጡታል ወላጆቻቸውን የሚታዘዙ ልጆች የህብረተሰብ ፋውንዴሽን ይሆናሉ የሚከባበር ሶሳይቲ እንሆናለን ስልጣንን በቤታችን ኤክሰርሳይዝ ካልተደረገ ማዘዝ መታዘዝን ራስና ተከታይን በቤታችን ኤክሰርሳይዝ ካላረግን ከልጆቻችን እንዴት እንጠብቃለን አመጽ አመጽን ነው የሚወልደው የእግዚአብሔርን ዲቫይን ኦቶሪቲ ያስቀመጠውን ለመሻር መሞከር ትርምስ ነው የሚያስከትለው ነካክተነው ከምናተራምሰው ያመመንን ቢሆን ይዘነው ጠንካራ ቤተሰቦች የምንገነባ ጀግና ሴቶች እግዚአብሔር ያርጋችሁ አንድ ሁለት ነገር ብዬ ጨርሳለሁ ባጭሩ ተገዙ መጀመሪያ ላይ በጀመርኩበት ነው መጨረስን ፈልገው አንደኛ የእውነት እኔ አሁን ባልና ሚስትነትን እየጨረስኩ ስለሆነ ጋብቻን ባሰብኩ ቁጥር በጣም የሚያሳዝኑኝ በጌታ ያልሆኑ ሰዎች ናቸው ምን ግራውንድ ሰው ለጌታ ካልተገዛ ባልና ሚስት ለጌታ ካልተገዛ ለእርስ በርስ መገዛዛት አይቻልም በጣም ከባድ ካውንስሊንግ ማለት የማያምኑ ሰዎችን ካውንስል ማድረግ ነው ምን ቤዚስ አላችሁ ተገዢ ለማለት ምን ቤዚስ አለ ውደድ ለማለት ምን ቤዚስ አለ የኢየሱስ ክርስቶስን ፍቅር የኢየሱስ ክርስቶስን ፍቅር የክርስቶስን ጌትነት የተቀበለ ሰው መሆን ይጠይቃል እና ለዚህ ነው ሚዲያም ላይ የምትሰሙን ሰዎች ስላላችሁ ጌታን ተቀበሉ ምንለው ቤትህን ይቀይራል ትዳርህን ይቀይራል ጥሩ ባል ያረጋሃል ጥሩ ሚስት ያረግሻል ፐርፌክት አይደለንም ችግር አለብን እንደ ክርስቲያኖች እየተሰራን ስለሆነ ትርምስ አለብን እንጂ ማመን በጌታ ማመን ቤትን ለማስተዳደር ኢትስ ፋውንዴሽን ጌታን ተቀበሉ ጌታ ይወዳችኋል የተሻለ ሰው ያረጋችኋል ነው ሌላው ግን ወንድሞቼ እናቶቼ ባሎች ሆይ ሚስቶቻችሁን ውደዱና ሚስቶች ሆይ ለባሎቻችሁ ተገዙ ለኔ ሁለቱም መስዋዕትነቶች ናቸው ባሎች ሆይ ሚስቶቻችሁን ውደዱ እንደ ክርስቶስ መሞት ነው ሚስቶች ሆይ ለባሎቻችሁ ተገዙ እንደ ቤተ ክርስቲያን በስልጣን ስር መሆን ሁለቱም መስዋዕትነቶች ናቸው እነኚህን መስዋዕትነቶች ለመክፈል የጨከነ ትውልድ እግዚአብሔር ቢያረጋግ በነገራችን ላይ ጠንካራ ቤተሰብ ከሌለ ጠንካራ ቤተ ክርስቲያን ልትኖር አይችል ጠንካራ ማህበረሰብ ሊኖር አይችል ጠንካራ ቤተሰብ ጠንካራ የቤተሰብ መሰረት ከሌለ ጠንካራ አገር ሊኖር አይችል እንዳነከስን ነው የምንኖረው አሁን ይሄን በሰው ሁሉ ጆሮ ለማድረስ በጣም ከባድ ስለሆነ ነው እንጂ መሰረት ከመቆፈር ነው መጀመር ያለበት አንዳንዱ የሀገራችን ነገር ቤተሰብ ነው የተመጣው የቤተሰብ ቫልዩ ነው የተመጣው ቤተሰብ እንዳይኖር ነው የተደረገው ትርምስ ነው ቤት ስለተተራመሰ አገር ይተራመሳል ቤት ጠንካራ ሲሆን የሚገዛዙ ወላጆች የሚገዙና የሚታዘዙ ልጆች ካን ኢማጂን ዩኒፋይድ የሆነ ለእግዚአብሔር ለመገዛት አንድ ላይ ለእግዚአብሔር ለመገዛት በእግዚአብሔር ፕሪንሲፕል ስር ደግሞ ሚስት ለባል ለመገዛት ልጆች ለወላጆች ለመገዛት ሚንደረደሩበት አይነት ጠንካራ ቤተሰብ ሲኖር ጠንካራ ቤተክርስቲያን ጠንካራ ማህበረሰብ ጠንካራ ሀገር ሶ ቤተሰብ ከብዙ ነገር ጋር የተያዘ ስለሆነ ከቤተክርስቲያን ጋር ከህብረተሰብ ጋር ከሀገር ጋር የተያዘ ስለሆነ ጨክነን እንደ እግዚአብሔር ፕሪንሲፕል እየኖርን እግዚአብሔርን እያከበርን እያማጥንም ቢሆን ያልተስተካከሉ ሰዎችን በመውደድ ላልተስተካከሉ መሪዎች በመገዛት እግዚአብሔርን በማክበር ጠንካራ ቤተሰብ የሚመሰረቱ ጀግኖች አርጎ እግዚአብሔር ቢያስነሳ። መንፈስ ቅዱስ መሞላት ማለት ይሄ ነው። በመንፈስ የተሞላ ህይወት ማለት ይሄ ነው። በመንፈስ የተሞላ ህይወት ምን ማለት ነው? እንደ ክርስቶስ ለመሞት የተዘጋጀ ባል፣ እንደ ቤተ ክርስቲያን ለመገዛት የጨከነች ሚስት፣ አንኮንዲሽናሊ የሚወድ አንኮንዲሽናሊ የምትገዛ። በነገራችን ላይ በሁሉ መስክ ትገዛ ነው። በሁሉ መስክ እዚችኛው ፓርት ላይ የገንዘብ ፓርት ላይ እሺ እንትን ፓርት ላይ ግን አይደል። በሁሉ የምትገዛ በሁሉ የምትገዛ በእኩልነት መገዛትን የምታውቅ በመገዛት ያለውን ክብርና ሽልማት የምታውቅ ሚስቶች እግዚአብሔር ያርጋችሁ። ምናልባት ለአብዛኛው የቤታችን ትርምስ ምክንያቱ ይሄ መለኮታዊ ኦርደር መሻሩ ሊሆን ስለሚችል እሱ የሚታደስበት ዘመን ያርግልን። ዛሬ ለሚስቶቻችን ነው ባሎች የምንጸልየው፣ ግን እንዴት አርጌ ልወቅ ሚስቶች እንደገባቸው? የሆነ እንደ ቴምፕሬቸር እንደምንለካበት መረዳትን መለኪያ ነገር ቢኖር በጣም ጥሩ። ዝም ብሎ እንደገባችሁ አስዩም ላርግ ተገዙ። ክርስቶስ ቤተክርስቲያን ለክርስቶስ እንደምትገዛ ምክንያቱም ባሎቻችሁ የእናንተ ራስ ዲቫይን ስልጣን የተሰጣቸው ስለሆነና መገዛት የምችልበት ጉልበት እንዲሰጠኝ እፈልጋለሁ የምትሉ እጆቻችሁን ባይስ ሚስቶች አደለ? እሺ እንጸልይ። አጭር ጸሎት ነው የምንጸልየው፣ ግን ሚስቶች ለባሎች ስለጸለዩልን ዛሬ ባሎች ለሚስቶች ነው የምንጸልየው። ይህ በጣም ሲሪየስ ነገር ስለሆነ እሺ የምትል በመገዛት ፍቅርን የምታራግብ በመገዛት ብዙ ፍቅር እንዲኖር የምታደርግ ይሄ ኦልድ ፋሽን ነገር አይምሰላችሁ ወንድሞች እህቶች። ዘመናዊነት በጣም በጣም በብዙ ነገር ጎድቶናል። ጠላት ነው በአንድ በኩል። ዘመናዊነት አንዳንድ የተበላሹ ነገሮችን ያሳይና ቤት እንዲተራመስ አረገ። ዘመናዊነት ነው አንዱ ችግራችን። ከዘመናዊነት ወጥተን ወደ እግዚአብሔር ቃል መተከል አለብን። የጥንቱ ነው የሚሰራው፣ የመጀመሪያው ነው የሚሰራው፣ የፈጣሪ ቃል ነው የሚሰራው። ትዳርን የመሰረተው እግዚአብሔር ፈጣሪ አምላክ ስለሆነ እንድትገዢ ስለሆነ እግዚአብሔር የምገዛበት ጉልበት እንዲሰጠኝ እፈልጋለሁ ብለን በእግዚአብሔር ፊት እንጸልያለን። ባለፈው ጊዜ እኛ የምንወድበትን እንደ ክርስቶስ የምንወድበትን ፍቅር እግዚአብሔር እንዲሰጠን ጸልያችሁልን ነበር። ዛሬ ሚስቶች ይቆሙና በእግዚአብሔር ፊት ታንክ ዩ ሚስት ለመሆን የሚንደረደሩ ፖቴንሻል ዋይፍስ ይቆሙና ያገባችሁም ወደፊት የምታገቡ ሚስቶችም ትዳራችሁን እንድትታደጉ እንጸልያለን። ትዳራችንን እንድንታደግ በጣም ብዙ ነገር መታደግ ይቻላል። በጣም እና እኔ እንደው እሺ ጌታ ሆይ እንድትሉ በጣም በእግዚአብሔር ፊት እሺ ጌታ ሆይ if this is your ያንተ ኦርደር ከሆነ ይሄ አንተ የፈጠርከው ስርዓት ከሆነ እግዚአብሔር አምላክ ይገዛሉ። ላንተ እንደምገዛ ላንተ እንደምገዛ ለባል ይገዛሉ። እሺ ጌታ ሆይ ይሄ ከሆነ የሚሰራው ይሄ ከሆነ ቤትን ጠንካራ የሚያደርገው ይሄ ከሆነ ትውልድን የሚቀርጸው እሺ ጌታዬ የምገዛበት ጸጋ። ባሎች እንድትጸልዩ ወንድሞች እንድትጸልዩ በጣም ኢንካሬጅ አደርጋችኋለሁ። ተጸልዮልናል ባለፈው ጊዜ። እግዚአብሔር አምላክ ደግሞ ለእኛም የመውደድን ጸጋ እንዲሰጠን ለሚስቶቻችን የመገዛትን እሺ ማለትን ጸጋ እንዲሰጥ ለክርስቶስ እንደምትገዙ ለባሎቻችሁ ተገዙ። በማንነት እኩል በተግባር ተገዢ። ሽልማት አለው፣ ብድራት አለው። እንደ ሳራ ሽልማትን ተቀብለዋል። የእግዚአብሔር በረከት አለው። ወንድሞቼ በልጆቻችሁ ይገለጣል፣ እህቶቼ በሚመጣው ትውልድ ይገለጣል። አለው፣ ይሰራል። ኢትስ ላይክ ይሰራል። አይተናል፣ በብዙዎች ትዳር ውስጥ ይሄ ሲሰራ አይተናል። ከዘመኑ የአመጽ መንፈስ እግዚአብሔር ይጠብቃችሁ። አመጸኝነት፣ አመጸኛ የሆነ አቲቲዩድ
በጌታ በኢየሱስ ክርስቶስ ከህዝብህ ላይ የተነሳ ይሁን ጌታ እግዚአብሔር ሆይ። ክፉ የሆነ በመብት ስም የሚመጣ መብት በማስጠበቅ ስም የሚመጣ ከትዕቢት የሚፈልቅ ከማናንሳለው የሚያስብል በቁጣ እንድንሞላ ያረገ የቤታችንን ሰላም የነሳ እግዚአብሔር አምላካችን በጌታ በኢየሱስ ክርስቶስ ስም ከህዝብ ላይ ከቤቶቻችን ላይ የተነሳ ይሁን። ዛሬ ወንድሞቼን ወክዬ ለእህቶቼ ጸልያለሁ ጌታ እግዚአብሔር ለሚስትነት ለጠራሃቸው ለትዳር እየተዘጋጁ ላሉ ጌታ እግዚአብሔር ሆይ በትዳሩስ ላሉ እግዚአብሔር አምላክ ሆይ ሚስቶች እጸልያለሁ ጌታ እግዚአብሔር ሆይ ይሄ መንፈስ ቤታችንን እንዲያጥለቀልቅ እጸልያለሁ ጌታ እንደ ክርስቶስ መውደድና እንደ ቤተ ክርስቲያን መገዛት ቤቶቻችንን ያጥለቀልቅ ጌታ እግዚአብሔር ሆይ ምሳሌ እስከሚሆን ድረስ ምንድነው ምስጢሩ እስከሚባል ድረስ ኢየሱስ ክርስቶስ እስከምትከበር ድረስ አንተ እንደወደድከው መውደድ ቤተ ክርስቲያን እንደምትገዛልህ መገዛት ይሁንልን ጌታችን ሆይ መገዛት እንዲሆን እጸልያለሁ ጌታ ሆይ በቤት ውስጥ ያስቀመጥከውን መለኮታዊ ሥርዓት በመጣሳችን ይቅር በለን ጌታ እግዚአብሔር አምላካችን ሆይ የባሎችን ኃላፊነትና ራስነት በመጣስ በአመጸኝነት የተነሱ እህቶች ይኖሩ እንደሆነ በጌታ በኢየሱስ ክርስቶስ ምህረት ይሁን ጌታ እግዚአብሔር ሆይ ምህረት ይሁን ጌታ እግዚአብሔር ለሚስቶች ምህረት ይሁን እግዚአብሔር አምላክ ሆይ በአመጽና በጠነከረ ልብ በዘመናዊነት ሰበብ እግዚአብሔር አምላካችን ሆይ በጣም በብዙ እግዚአብሔር አምላክ ሆይ ለብዙ ባሎች ምሬት ምክንያት ለሆኑ ሚስቶች ምህረት ይሁን ጌታ እግዚአብሔር ሆይ ለምሬትና ጌታ እግዚአብሔር ሆይ ለብዙ ትርምስ ምክንያት ለሆኑ እህቶቼ ምህረት እንዲሆን እጸልያለሁ ዛሬ ግን መታደስ እንዲሆን እንጸልያለን አዲስነት እንዲመጣ እንጸልያለን ጌታ እግዚአብሔር ሆይ በጣም ያልበቁ መሪዎች እንኳን ላሏቸው ያልበቁ ባሎች ላሏቸው ችግር ያለባቸው መምራት አመራር መስጠት ዳይሬክሽን መስጠት ችግር ያለባቸው ባሎች ላሏቸው እንኳን ጌታ እግዚአብሔር በመገዛት ባሎቻቸውን እንዲያተርፉ ጸልያለሁ በመገዛት ባሎቻቸውን እንዲያተርፉ በመገዛት ሽልማት አድርገው እንዲወስዱ በመገዛት ወደ መልካም ኑሮ የሚያመጡበት ጸጋ እንድትሰጣቸው እንጸልያለን ክብር ላንተ ይሁን እናመሰግናለን ስለ ሁሉ እናመሰግናለን በጌታ በኢየሱስ ክርስቶስ ስም አሜን አሜን